ሰላም ጤና ይስጥልን ጋቢና ቪኦኤ ጀመረ ከምሽቱ መዝግጅቶቻችን መካከል
ቤተክርስቲያኗ እዚህ ካለው ኢትዮጵያ ኮሚኒቲ ጋር ኤርትራ ኮሚኒቲ ጋር እንዲሁም ደግሞ ከፕሮቴስታንት እምነት ቤተክርስቲያን በመተባበር ቴስት ኦፍ ኢትዮጵያ ኤርትራ በሚል ወይም የኢትዮጵያ ኤርትራ ቀን በሚል ለማህበረሰቡ ዚላለው ባህላችንን የምናስተዋውቅበት አለባበሳችንን የምናስተዋውቅበት ምግባችንን የምናስተዋውቅበት በየአመቱ ፌስቲቫል እናዘጋጃለን ማለት ነው።
በሚልዋኪ ትውልደ ኢትዮጵያውያን ብቸኛ ደብር ዙሪያ የቀኝ ዘገባ በምሽቱ ይኖረናል። ሌሎችም ዘገባዎች አሉን። አስማማየ ነው የምሽቱ ዝግጅት ተመራለው። ኤልያስ አስማረ የስቱዲዮን ቅንብር ይከውንላል። አብራችሁን አምሹ። በዚህ ወደ ቀዳሚ መሰናዶ እንሻገር። የሚልዋኪ ከተማ ትውልደ ኢትዮጵያውያንና ኤርትራውያን መኖሪያቸው ካደረጓቸው የማዕከላዊ ምዕራብ ዩናይትድ ስቴትስ ከተሞች መካከል አንዷ ናት። ለእነዚህ ማህበረሰቦች ትብብርና ወንድማማችነት እየሰሩ ከሚገኙት መካከል የከተማዋ ብቸኛ የኦርቶዶክስ ተዋህዶ ቤተክርስቲያን ደብረ ጽዮን ቅድስት ልደታ ለማርያም ትገኝበታለች። ወደ ሚልዋኪ ያቀነው ሀብታሙ ስዩም ከምዕመናኑ ጋር ያደረገው ቆይታ እንደሚከተለው ወደ እናንተ ይደርሳል።
የሚልዋኪ ከተማ ኦክሪክ ከተማ ለኦትሮው የጸጥታ ድባብ ይገንበታል። እሁድ ማለዳና ረፋዱን ግን በአንደኛው ጥግ ላይ ከምትገኝ ቤተክርስቲያን የሚተም የቅዳሴና የወጣቶች ህብረ ዝማሬ የጸጥታውን ኃያልነት ቀምቶ ልዩ አውድ ያነግስበታል። ይቺ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋህዶ የደብረ ጽዮን ቅድስት ልደታ ለማርያም ቤተክርስቲያን ተብላ ትጠራለች። በሙያቸው የውስጥ ደዌ ሐኪም የሆኑት ዶክተር ኢዮብ አለታደሰ የቤተ ክርስቲያኗ የሰበካ ጉባኤ ጻፊ ናቸው።
ያው እንግዲህ እንደሚታወቀው ዊስኮንሰን እና ሚልዋኪ አካባቢው ኢትዮጵያዊ ማህበረሰብ ለረጅም ጊዜ ሲኖሩበት የነበረ አካባቢ ነው። የዩኒቨርሲቲ ኦፍ ዊስኮንሰን ብዙ ኢትዮጵያውያን ምሁራን የተማሩበት ተቋም ነው እና ኢትዮጵያውያን በዚህ ይኖሩ ነበረ። ይህንም ደግሞ ቤተ ክርስቲያን ለማቋቋም ፍላጎትና ምኞት ነበራቸው። ሁኔታዎች ባለመመታቻቸው እግዚአብሔር ስላልፈቀደ ቀድሞ ሊቋቋም አልቻለም። ግን ወንድሞችና እህቶች ተሰባስበው የጽዋ መርሃ ግብር አቋቁሞ ነበረ ማህበረ ማርያም ብለው ከ2018 በፊት ማለት ነው። በዛ ጽዋ ማህበር ተገናኝተው ጽዋ እየጠጡ እየተወያዩ ከዛ እንግዲህ አድጎ መጥቶ 2018 ዓመተ ምህረት እዚህ በነበር ነው የኢትዮጵያውያን ማህበረሰብ ቤተክርስቲያኗ ልትቋቋም ትችላለች።
ቤተክርስቲያኗ ከትውልድ ሀገራቸው ርቀው የዌስኮንሰን ግዛት ከተማ መኖሪያቸው ላደረጉ ሁሉ የመንፈሳዊ አገልግሎት መናገሻ ከመሆኗ ባሻገር ከኢትዮጵያውያንና ኤርትራውያን ለሚወለዱ ህጻናትና ታዳጊዎች ስለ ማንነታቸው ያውቁ ዘንድ በምታስተባብራቸው መርሃ ግብሮች በጎ አበርክቶት እንዳላት ዶክተር ኢዮብ ይናገራሉ።
ቤተክርስቲያኗ እንግዲህ ከተቋቋመች አንስቶ የተነሳችለት ዓላማ አንደኛው እዚህ ያሉ ኢትዮጵያውያን እና ኤርትራውያን ኦርቶዶክሳውያን የሃይማኖት አገልግሎት እንዲያገኙ፣ ሁለተኛ ደግሞ ባህላቸውን ማንነታቸውን እዚህ በሚኖርባትም ደግሞ አሜሪካን ሀገር እንዲያዳብሩ፣ ከዛ በተጨማሪ ደግሞ ተተኪ ትውልዶች ህፃናቶቹ ልጆቹ የዚችን ሀገር የኢትዮጵያን ባህል እንዲያውቁ ለማድረግ ነው ማለት ነው። ስለዚህ ከተቋቋመች ጀምሮ እንግዲህ አገልግሎት ትሰጣለች ማለት ነው። ባህልን በተመለከተ እንግዲህ ቤተክርስቲያኗ እዚህ ካለው የኢትዮጵያ ኮሚኒቲ ጋር ኤርትራ ኮሚኒቲ ጋር እንዲሁም ደግሞ ከፕሮቴስታንት እምነት ቤተክርስቲያን በመተባበር ቴስት ኦፍ ኢትዮጵያ ኤርትራ በሚል ወይም የኢትዮጵያ ኤርትራ ቀን በሚል ለማህበረሰቡ ዚላለው ባህላችንን የምናስተዋውቅበት አለባበሳችንን የምናስተዋውቅበት ምግባችንን የምናስተዋውቅበት በየአመቱ ፌስቲቫል እናዘጋጃለን ማለት ነው። እና ይህ ፌስቲቫል በብዛት አሜሪካውያን የሆኑ የዚህ ሀገር ሰዎች ይሳተፉበታል ማለት ነው። ይህም ፌስቲቫል ደግሞ ምንድነው ያገዘን? ልጆቹ ደግሞ ስለ ባህላቸው እንዲያውቁ ተዘጋጅተው ስለ ኢትዮጵያ እንዲያቀርቡ ስለ ምግቡ ሪሰርች እንዲያደርጉ እንደዚህ በማድረግ ቤተክርስቲያኗ እዚህ የኢትዮጵያን ባህል እንዲተዋወቅ ተተኪ ትውልድ ደግሞ ይህን እንዲያውቅ ጥረት እያደረገች ነው የምትገኙ።
ፊደል ይመራሉ፣ አማርኛም ትግርኛም አብረው ይማራሉ።
ለ30 አመታት ያክል ሚልዋኪን ቤታቸው ያደረጓት የኮምፒውተር ቴክኖሎጂ ባለሙያው አቶ ደረጀ መኮንን የቤተ ክርስቲያኗን እድሜ ለማራዘም የሐሳብ የክህሎትና የጉልበት እገዛ ከሚቸሩት ትውልደ ኢትዮጵያን መካከል አንዱ ናቸው። ምክንያታቸው ደግሞ ቤተ ክርስቲያኗ ከሃይማኖታዊ ተቋምነት ተሻግራ የማህበረሰብ ትስስር ማዕከል መሆኗን ማስቀጠል መሻት ነው።
ቤተ ክርስቲያን ሳይኖረን እንግዲህ እኔ ከዚህ ቺካጎ ለ20 አመት ኤቭሪ ዊኬንድ እየነዳሁ መድኃኒዓለም ቤተ ክርስቲያን ይሄድ ነበር። ከባድ ነው በስኖ ጊዜ መንዳት በስኖ ጊዜ መሄድ ቺካጎ ድረስ ከባድ ነበር። ቤተሰብ ከተመሰረተ በኋላም ከባድ ነበር። እዚህ በዛታ አበሻ ስላልነበረ ትንሽ ቤተ ክርስቲያን ማቋቋም ከባድ ነበር። አሁን ብዙ ኢትዮጵያን ኤርትራ ኮሚቲ ሰዎች መምጣት ከጀመሩ ወዲህ ግን ይህን ቤተ ክርስቲያን ከተቋቋመ በኋላ በጣም የመገናኘት የማቀራረብ እንዲሁም ደግሞ የመተሳሰብ በለቅሶ ጊዜ ለቅሶ ቢባል ደስታ ቢባል አሁን ሁላችንም በአንድነት የምንሰማበት ኮሚኒኬት የምናረግበት የሶሻል ሚዲያዎችን እንኳ በህብረት ሼር የምናረግበት ፕላትፎርም ሁሉ እንዲፈጠር አድርጓል።
የሚልዋኪዋ ደብረጽዮን ቅድስት ልደታ ለማርያም ቤተክርስቲያን በአማርኛና በትግርኛ ቋንቋዎች አገልግሎት የሚሰጥባት ኢትዮጵያውያንና ኤርትራውያን በወዳጅነት መንፈስ የሚስተናገዱባት ስለመሆኗ የሚናገሩት አቶ ደረጀ የሁለቱን ህዝቦች ተወላጆች ይበልጥኑ ያቀራረበች ደብር መሆኗንም ያውሳሉ።
የኢትዮጵያና ኤርትራ መቼስ የተለያየን አገር ብንሆንም ለካ አለቆቻችን ወይም መሪዎቻችን ነው እንጂ የተለያየ ነው እኛ አልተለያየንም የሚለውን ትልቅ መልእክት ነው ለሁላችን የሰጠን። አብረን እንቀድሳለን። አብረን ቋንቋውን እንኳ ትግርኛ ከተሰበከ እየገባን አሜን እያልን ነው የምንሄደው። አማርኛም ሲሰበክ እነሱም እንደዛ ማለት ነው። በፍቅር በአንድነት በትልቅ ደስታ አብረን የምናከብርበት ምክንያት እንደ ለሌላ ቤተክርስቲያንም ራሱ ትልቅ አርያ ይሆናል ብዬ የምለው ነገር ነው። ካህኖቻችን ኤርትራዊ ኢትዮጵያዊ ካህን አንድ ላይ የሚቀድሱበት፣ ዲያቆናት ኤርትራዊ ዲያቆናት ኢትዮጵያዊ አብሮ የሚቀድሱበት በፍቅር በሰላም ሳንናገር እንኳ የሚገባቸው ሳናቅ እንኳ ስንጠፋ በቋንቋቸው በሚችሉት መንገድ እንኳ አቅፈው አነጋግረውን የሚሄዱበት ትልቅ የእኛን ህብረት ያጠነከረልን በደስታቸው የምንካፈል በሀዘናቸው የምንካፈል እነሱም እንደዚሁ እና ኮሚኒቲያችን እንዲሰፋልን እንዲጠነክርልን እስካሁን ድረስ በጣም ትልቅ ሰላም ያለን እግዚአብሔር ይመስገን። በጣም በዚህ በጣም ደስ ይለናል። ይህንን ነገር እና እንዲሁ ሌላውን ቤተክርስቲያን እንዲህ አይነት ነገር እንመኛለን።
ሐኪም ስትሆኚ የነርስን ያክል ከፔሽንት እንትን ጋር ክሎዝ
ኢንተራክሽን
ከስራ ጫናቸው የተረፈውን ሰዓት በቤተ ክርስቲያኒቱ አገልግሎት ላይ የሚያውሉ ባለሙያዎች ከሚያደርጓቸው አዎንታዊ ነገሮች መካከል አንዱ ወጣቶች በመጪ ህይወታቸው የተሻለውን መንገድ እንዲመርጡ የህይወት ልምድ የሚያካፍሉበት ምክር የሚለግሱበት አፍታ ነው። በህክምና ሙያ ለመሰማራት የምትፈልገው ቲና አስራደ ታላላቆቿን ምክር እያዳመጠች ነው።
አሁን 12ኛ ክፍል ነኝ። ወደፊት መሆንም ፈልገው ወደ ሜዲካል ፊልድ ገብቼ ላይክ ነርሲንግ ማጥናት ፈልጋለሁ። እዚህ ኮሚኒቲው በጣም ደስ ይላል። ላይክ ትንሽ ነው ከሌሎች ስቴቶች ጋር ሲነጻጸር ዳሃበሻ ኮሚኒቲ ትንሽ ነው፣ ግን ያውም ሆኖ አይ ላይክ እንትን ስትሮንግ ባንድ አለ። የተለያዩ ኮሚኒቲ ላይክ ፒክኒክ እናረጋለን፣ ካምፒንግ ትሪፕ እናረጋለን፣ የቸርች ፌስቲቫል ሆስት እናረጋለን እና ትንሽ ብንሆንም አይ ቲንክ ላይክ ኮሚኒቲው በጣም ጥሩና ላይክ አፕሊፍቲንግ የሚያደርግ ኮሚኒቲ ነው ያለ እዚህ።
ቲና ለ8 ዓመታት ያክል በሚልዋኪ ኖራለች። የቤተ ክርስቲያኗን በጎ ተጽዕኖዎች እንዴት አስረዳለች?
ቸርች ሚልዋኪ ውስጥ እዚህ መኖሩ ለእኔና ለእኔ እድሜ ላሉት ከቤተ ክርስቲያን እንዳይርቁ ጠፍተው እንዳይቀሩ በሌላ ነገር ላይክ ተታለው ወይንም ላይክ እንዳይረሱ ባህላቸውን ሃይማኖታቸውን እንዳይረሱ ያግዛል። ከዛም በልጦ ደግሞ ላይክ ሞር ከእግዚአብሔር ክሎስ እንድንሆን ያደርገናል። ላይክ በሃይማኖታችን እንድንጠነክር በጣም ሄልፕ አድርጎናል። ሚ ፐርሰናሊ ያ
ደብረ ጽዮን ቅድስት ልደተ ለማርያም ቤተ ክርስቲያን በተቆረቆረች ጥቂት ዓመታት ውስጥ ኢትዮጵያና ኤርትራውያን ማህበረሰብ አባላት ለማጋራት የጣረቻቸው በጎ ጅምሮች ለሌላው ማህበረሰብ ፋይዳ ወደሚኖራቸው መርሃ ግብሮች ማሳደግ እንደምትሻ የሰበካ ጉባኤው ጸሐፊ ዶክተር ኢዮባ ጫውተውናል።
እንግዲህ በዋናኛነት ያልነው ምንድነው ቤተክርስቲያናችን ለሌላው ቤተክርስቲያን ለሌሎች አጥቢያ ቤተክርስቲያኖች አሪያ በመትሆን መልኩ ለወደፊት እንድትደራጅ ሰፊ እቅዳለን ማለት ነው። ለዚህም ደግሞ ስትራቴጂካዊ አቅጣጫ አስቀምጠን እየተንቀሳቀስን ነው የምንገኘው። ከነዚህ መካከለ አንደኛው ተተኪ ትውልድ ላይ መስራት ነው። በተተኪ ትውልድ ላይ ስንሰራ በሚያውቁት ቋንቋ በዚህ ሀገር ቋንቋ ሃይማኖታቸውን ባህላቸውን ስለ ኢትዮጵያ ማንነትና ስለ ኦርቶዶክስ ሃይማኖታቸው እንዲረዱ እሱ ላይ ለመስራት ይዘናል። በዚህም ደግሞ የሰው ኃይል መድበን እሱ ላይ ለመስራት እቅድ ይዘናል ማለት ነው። ሌላ እንግዲህ እግዚአብሔር ቢፈቅድ ነገሮች ቢሳኩ ደግሞ ያሁን ያለንበትን ህንጻ ቤተክርስቲያን በማሻሻል የተሻለ ህንጻ ቤተክርስቲያን መገንባት እቅድ አለን። ከዛ እንግዲህ ለወደፊት እዚህ አካባቢ ብዙ የህክምና ሙያተኛ ያላቸው ኢትዮጵያውያን ኤርትራውያን እንዲሁም በተለያየ ደግሞ ፕሮፌሽናል ያሉ ሙያተኞች ስለሚገኙ የነጻ ክሊኒክ አቋቁመን ልጆቻችን ቮለንቲር የሚያደርጉበት እዚህ የተወለዱት ቮለንቲር የሚያደርጉበት በህክምና ሙያ በጤና ዘርፍ የሚሳተፉበት መሳተፍ የሚፈልጉ ኤክስፖዝ የሚሆኑበት በዚህ አካባቢ ደግሞ ያሉ ኢንሹራንስ የሌላቸው ወይ አንደር ኢንሹርድ የሆኑ ኢትዮጵያውያንና ኤርትራውያን በሚገባቸው ቋንቋ በሚያውቁት በትግረኛም በአማርኛም ህክምና አገልግሎት እንዲያገኙ በሱ ላይ ለመስራት እቅድ ይዘን ሂደቶች ላይ እንገኛለን።
ቤተክርስቲያኗ የወጠነችው እንዲሳካ የመልካም ሐሳብ ተጋሪዎችና ደጋፊዎች ርብርብና ሁለንተናዊ እገዛ እንዲቀጥልም ጥሪ ቀርቧል። ለአሜሪካ ድምፅ ሀብታሙ ስዩም ሚልዋኪ ዊስኮንሰን።
ቀጥለን ደግሞ የልጅነት ህልሙን እየኖረ ስላለው የሙዚቃ አቀናባሪ ተመለከተ ዘገባ እናደርሳችሁ። ተወዳጁ የሙዚቃ አቀናባሪ ኪሩቤል ተስፋዬ የመጀመሪያውን አልበም ያቀናበረው በአስራዎቹ መጨረሻ እድሜ ነው። የአብሮ አደጉና ጓደኛው ሄኖክ አበበ የመጀመሪያ አልበም ቅንብር ለሙከራ የሰራው ነበር። እርሱ ሙከራ ነበር ቢለውም ባልጠበቀው መልኩ በታዋቂ አቀናባሪ ከተወደደለት በኋላ ወደ ሙያው በሰፊው እንደገባ ኪሩቤል ይገልጻል። ከዚያን ጊዜ ወዲህ በቁጥር የማያስታውሳቸው የበዙ ነጠላ ዜማዎችና በርካታ አልበሞችንም አቀናብሯል። ወጣቱ አቀናባሪ ኪሩቤልን ያነጋገረው ኬኔዲ አባተ ነው፣ እንደሚከተለው ይቀርባል።
የሙዚቃ ፍቅር ያደረበት ገና በልጅነት እድሜው ነው። አቀናባሪ ኪሩቤል ተስፋዬ ዳላክ ባንድ ውስጥ በዋናነት በድራም ተጫዋችነት ለብዙ አመታት በሰሩት ሙዚቀኛ አባቱ ተጽዕኖ አድሮበት ወደ ሙዚቃው ዓለም መሳቡን የሚገልጽ ወጣቱ አቀናባሪ፣ ነገር ግን አባቱ ጭምር ወደ ሙያው በማዘንበሉ ደስተኛ እንዳልነበሩና በዚህም መፈተኑን አውግቶናል።
ወደ ሙዚቃው ቀደም ብሎ ነው የጀመርኩት። ሃይ ስኩል ሆኜ ወደ 10ኛ ክፍል ተማሪ ሆኜ ነው የጀመርኩት። ያው አባቴ ሙዚቀኛ ነበረ። ያው ግን ብዙ ፈቃደኛ አልነበረም ሙዚቃ ውስጥ እንድገባ በትግል ነው። ያው የሙዚቃ ህይወት እነሱ በነበሩበት ሰዓት የነበረው የሙዚቃ ህይወት ከባድ ነው የነበረው። ምክንያቱም የማህበረሰቡ አስተሳሰብ ብዙ ለሙዚቀኛ የነበረው ግምት የወረደ ነው። አባቴ ወዶት ደስ ብሎት ነው ሙያውን ሲሰራ የቆየው። ነገር ግን ለእኛ ደግሞ የተሻለ ልጆቹ የተሻለ ህይወት ብሎ የሚያስበውን መንገድ እንድንሄድ ያው እንደ ማንኛውም ቤተሰብ ትምህርት ላይ ትኩረት እንድናደርግ ይሄ ነበረ። ግን ያው ከውስጥ ስለነበረ በጣም ሲያየኝ በቀላሉ ምለቅ እንዳልሆነ ገባውና እንደዛ ሲሆን በቃ አትሊስት ተምረህ ገባበት ብሎ ከዛ ትንሽ የተወሰነ ጊዜ 6 ወር ኮርስ እንደወስድ አደረገ። ከዛ የተለያየ ቦታ ኪቦርድ ያለበት ቦታ በሙሉ ነበር የሚሄደው በወቅቱ። በቃ ልክ ሲፈቀድልኝ በቃ እና ያው ግን ጥሩ ሆነልኝ። ያመለጠኝን ተከልክዬ የቆየሁትን እንትን ለማከከስ ቻልኩኝ።
በዚህ መልኩ ወደ ሙዚቃው ህይወት የገባው ኪሩቤል ገና በአስራዎቹ መጨረሻ እድሜው የአብሮ አደጉን የአርቲስት ሄኖክ አበበን የመጀመሪያ አልበም በመስራት ወደ ሙዚቃ ቅንብር የገባበትን አጋጣሚም እንዲህ ይገልጻል።
ወደዚህ ወደ ቅንብሩ ደግሞ ሳላስበው ነው የገባሁት። በሄኖክ ስራ ነው የገባነው። ይሄንንም ራሱ እንደዚህ ሳምፕል እንደቀልድ ነው ሳምፕሎች ሰርተን ሌላ አቀናባሪ ጋር እንዲወስዳቸው ለማዘጋጀት ያክል ነው አረንጅመንቶቹ የተጀመሩትና በአጋጣሚ አንድ ያምርባታል የሚለውን ዘፈን ክብረት ዘኪው ሰማውና ዴኮ በቃ ያለቀ አረንጅመንት ነው። አዎ ሚክስ እና ማስተር ከተደረገ ይሄ በደም ሳውንድ ካገኘ በቃ እኮ በእንደዚህ መንገድ አልበም መስራት ይችላልላችሁ ታባለ። ስለዚህ ሳይታሰብ ነው የተጀመረው። ከዛ የነኩን ከሰራው በኋላ ደግሞ በቃ ጥያቄዎች ከሌላም ድምጻያን ሲመጡ ሳላስበው ወደ ቅንብሩ ስራ ገባሁም ማለት ነው።
ከዚህ በኋላ የብዙ አርቲስቶችን ሙዚቃዎች አቀናብሯል። ከፍተኛ ተወዳጅነትን አገኝቶ በነበረው ጃኖ ባንድ ውስጥም ለአመታት የሰራ ሲሆን ስለ ባንዱና በባንዱ ስለነበረው ቆይታም አጫውቶናል።
አዎ የጃኖ በጣም ደስ የሚል ቆይታና ብዙ ነገር የተማርኩበት ነው። ኢትዮጵያ ውስጥ ያልተለመደ አይነት እና የሙዚቃ አይነት የማኔጅመንት ቲሙ ለባንዱ የነበረው በጀት የሚያደርጉ ትልልቅ ሰዎች ነበሩበት እና እንትን ጠንካራ ማኔጀርም ነበረው። በአጭር ጊዜ ውስጥ ተቀባይነትን ያገኘ ፕሮጀክት ነው። አላማውም ትልቅ ነው የነበረው። በኢንተርናሽናል ሌቭል ደረጃ የኢትዮጵያን ሙዚቃ ባህል ማስተዋወቅ ነበረ ለተለያየ ኦዲየንስ። ከዚህ ከተላመደው ከሀገራችን ኦዲየንስ ወጣም ያለም ኦዲየንስ ጋር ፐርፎርም ማድረግ ይችላል። ብዙ ነገር ልምድ ወስጄበታል። የኑሮም የሙያም የሁሉ ነው።
የጃኑ ባንድ ከፈረሰ በኋላም ከጓደኞቹ ጋር ሌላ ባንድ መስርቶ እንደነበር የሚያነሳው ሙዚቀኛው ከተለያዩ ሙዚቀኞች ጋር በአለም አቀፍ መድረክ ላይም ተጫውቷል። ከነዚህም ውስጥ ጠቅላይ ሚኒስትር አብይ አህመድ የኖቤል ሽልማት በተቀበሉበት መድረክ ላይ የተጫወተው ይጠቀሳል።
ከዛ በኋላ የሙዚቃ ህይወት እንግዲህ ሌላ ባንድ አቋቋምን፣ ቶራ የሚባል ግሩፕ። በዛ ባንድ የተለያዩ ስራዎችን ቲቪዎች ላይ ምናምን ቀንዳን ከተለያዩ አርቲስቶች ጋር። ከዛ ደግሞ በጣም መመኘው የነበረው ጃኖም ሆኜ ቢሆንልኝ ብዬ የማስበው ነገር በኢንተርናሽናል መድረክ ደረጃ ትልቅ ነገር መመኘው የዚህ የኖቤል የኖርዌይስ ፕሮግራም ሀፕን አደረገ። እሱ በጣም ትልቅ አቺቭመንት ነው ለአንድ ሙዚቀኛ። በሚገርም ሁኔታ እሱ ድል ተገኘ፣ ያንም ማቅረብ ቻለን እና በጣም ጥሩ አጋጣሚ እና ብዙ ነገር የተማርኩበት እንደሱ አይነት ስራዎችን የባንድ ስራዎችን ብዙ ደግሞ ቱሮች በተለያዩ ዓለም ሄጄ ከተለያዩ አርቲስቶች ጋር የመስራት እድል አገኘሁኝ። እነዛ ነገሮች እስካሁንም ያደረኩኝ ነው።
በአሁን ወቅት ፒያሳ አካባቢ በሚገኘው የራሱ ስቱዲዮ ውስጥ የሙዚቃ ቅንብር የሚሰራው ኪሩቤል ከሙዚቃ ጋር ያለውን ቁርኝት ሲገልጽ፣
ለሙዚቀኛ ሙዚቃ የነፍስ ነገር ነው፣ የስሜት ብቻ ሳይሆን ማለት ነው። እና ሌላ ፍሪደም ነው ያለው። ያው ሙዚቃ ላይ ስቀመጥ ሁሉን ነገር ነው መራሰው፣ ሁሉን ተናድጄም ከሆነ ትረሳዋለህ፣ የሆነ ነገር አስጨንቆህም ከሆነ ትረሳዋለህ፣ ደስ ብሎህም ራሱ ልትረሳው ትችላለህ። ምክንያቱም ያ ራሱን የቻለ በቃ መስጦ ይዞ መሄድ ነገር ስላለ ማለት ነው። እና እድለኛ ነን ብዬ አስባለሁ። እንደ ስራ መተዳደሪያችን ሙዚቃ ሆኖ በዛ ውስጥ እየኖርክ ማለፍ ከቻልክ ትልቅ ነገር ነው። እንደ ሙዚቀኛ ሆኜ እስከመጨረሻው ከሄድኩኝ በጣም ደስ ይለኛል። የምመኘው ነገር አንዱ እሱ ነው።
በሙዚቃ ህይወቱ ከኪቦርድ ውጪ ሌሎች ተያያዥ የሙዚቃ ሙያዎችን የሚያዳበረበትን መንገድ በማንሳት ተሞክሮውንም አጋርቶናል።
በእኔ ሙያ ውስጥ አሁን ኪቦርዲስት ነው የነበርኩት መጀመሪያም ስጀምር። ከዛ ለቅንብሩ መጣ፣ ወደ ቅንብር ገባሁኝ። ከዛ ደግሞ ጃኖም እየሰራሁኝ ያው ሌላ ባንድ መጫወት ምናምን ስለማንችል በገንዘብ ራሴን እንትን ለማድረግ ሳውንድ መስራት ጀመርኩኝ። ምክንያቱም እሱ ያው ችግር ስለሌለው መድረክ ላይ የሚያስወጣ ነገር ስላልሆነ አሁን እሱንም ተምሬ በራሴ በቃ ተጣጥሬ የተለያዩ ቦታዎች እየሄድኩኝ ሳውንድ ሰራ ነበረ። እዛ ደግሞ ቤዝ ጊታር እንደገና ጠናሁኝ። ያው መድረክ ላይ ወጥቶ ለመጫወት ሳይሆን እዚህ ስቱዲዮ ውስጥ እና ሙያ ውስጥ ሆኖ የተለያዩ ነገሮች መድፈር ቻልኩኝ ማለት ነው። ያ ከየት ነው የመጣው? በቃ ልሞክር ከሚል ነገር ነው። እና ሁሌ አንድ ነገር ብቻ በአንድ መንገድ ብዙ ጊዜ ህይወትን ላታሸንፈው ትችላለህ። እና አሁንም ራሱ ከሙዚቃ ሙጪ ሌላም ነገሮች ማሞከር ብቻል ደስ ይለኛል እና ሌላው ሙያ ላይም ያለው ሰው እንደዚሁ ቢያረግ መከራለሁ ህይወትን ለማሸነፍ የተሻለ ነገር ለማምጣት።
ህልሜ በሙዚቃው ዓለም የተሳካለት የሚባል ሰው የደረሰበት መድረስ ብቻ አይደለም የሚለው ኪሩቤል በኢትዮጵያ ያልተሞከሩ ዘርፎችን በመድፈር በአገሪቱ የሙዚቃ ኢንዱስትሪ ላይ አንዳች አዲስ አሻራ የማሳረፍ እቅድም አለው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
አሁን ደግሞ አድናቆትን ያተረፈው የሰርከስ ቡድን ወደ ተመለከተው ዘገባ እንለፍ። የግድግዳው ቀለም በደበዘዘና የመሬቱ ምንጣፍ በተነጣጠቀ አዳራሽ ውስጥ ቅልጥፍና የተመላበት ልዩ የሰውነት እንቅስቃሴ የሚያሳዩ ወጣት የአክሮባት ስፖርተኞች ያጋሮቻቸውን እግር ወደ ላይ ከፍ አድርገው አየር ላይ ሲያሽከረክሩ፣ ሌሎች ደግሞ የተለያዩ ቁሳቁሶችን በማሽከርከርና ባልተለመደ መልኩ በመተጣጠፍ ትዕይንቶችን ይሰራሉ። በምስራቅ ኢትዮጵያ የሚገኘው ድሬዳዋ ሰርከስ ምንም እንኳን ከፍተኛ የግብዓት እጥረት ቢኖርበትም ወጣቶችን ስነ ምግባርና ጠንካራ ሰራተኝነትን የሚያስተምር ሲሆን ዓለም አቀፍ ክብር ባላቸው ፌስቲቫሎች ላይም እውቅና ማግኘት ችሏል። አጃንስ ፍራንስ ፕሬስ የተሰናዳውን ዘገባ ጽዮን ግርማ እንደሚከተሉት አቀርባለች።
በምስራቅ ኢትዮጵያ የሚገኘው ድሬዳዋ ሰርከስ ምንም እንኳን ከፍተኛ የግብዓት እጥረት ቢኖርበትም ወጣቶችን ስነ ምግባርና ጠንካራ ሰራተኝነትን የሚያስተምር ሲሆን ዓለም አቀፍ ክብር ባላቸው ፌስቲቫሎች ላይ እውቅና ማግኘት ችሏል። የሰርከሱ የኪነ ጥበብ ዳይሬክተር እንዳለ ኃይሌ በሱ ስር የሚሰለጥኑና ትልቅ ደረጃ ለመድረስ የሚጓጉ 35 ወጣቶች አሉት። ከነዚህ ውስጥ በእድሜ ትንሹ 5 ዓመቱ ሲሆን አብዛኞቹ ግን በ20ዎቹ የእድሜ ክልል ውስጥ የሚገኙ ናቸው። ክብ ቀለበቶችን ከጓደኛዋ ጋር እየተወራወረች ያገኘናት የ18 ዓመቷ ወጣት ናርዶስ አዊሊቱ በሰርከስ ውስጥ ስላሳለፈችው በርካታ ዓመታት በፍቅር ትናገራለች።
አንደኛ ጥሩ ስነ ምግባር እንድናድጋግቱና ሁለተኛ በትምህርትም እንድንጠናክር ያደርገናል። በቃ ሁሉ ነገር ለኔ።
እዚህ ቡድን ውስጥ ለሚሰሩ አብዛኞቹ ወጣቶች ሰርከስ ህይወታቸው ነው። በአንድ ወቅት የኢኮኖሚ ማዕከልና የኢትዮጵያ ትልቋ ከተማ የነበረችው ድሬዳዋ ለመፈጠሯ ምክንያት የነበረው የባቡር መስመር ችግር ውስጥ ሲወድቅ ድሬዳዋ ቀዝቅዛለች። ወጣቶችን ችግር ውስጥ እንዳይገቡ የሚጠብቅና የሚያዝናና ብዙም አማራጭ በከተማዋ የለም። ሰርከሱን እንደ አውሮፓውያን አቆጣጠር በ1997 ዓመተ ምህረት ከመሰረቱት መካከል አንዱ የሆነው እንዳለ የሰርከስ ቡድኑን አስፈላጊነት እንዲያስረዳል።
ካልባሌ ቦታ ኢየሱስ ከመይኖራቸው አብዛኛውን ስፖርቱን እንዲከታተሉ ሰርከስን እንዲወዱ በዲሲፕሊን እንዲያርጉ አርገናል። እንዳያችሁት አካባቢው ላይ ድራግ የሚጨሱ የሚቀም አለ። እኛ ጋር ግን እዚህ ጋር ዲሲፕሊን ነው።
የሰርከስ ቡድኑ አባል ለመሆን ምንም አይነት ክፍያ አይጠይቅም። እንዳለም ለሰርከስ የሚሰለጥኑ ወጣቶችን ለመመልመል ምንም አይነት ችግር እንደሌለበት ይናገራል። አብዱል ደፋር ራህማቶ የ24 ዓመት ወጣት ሲሆን የሰርከስ ቡድኑን የተቀላቀለው ገና የ6 ዓመት ልጅ ያለ ነው። አሁን የእጅ በእጅ አክሮባትን ጨምሮ በተለያዩ ከፍተኛ ደረጃ ጂምናስቲኮችና ስነ ምግባር ሰልጥኗል። በልጅነቴ ሌሎች ህጻናት ሲጫወቱ እኔ ግን የሚስበኝ አክሮባት ነበር የሚለው አብዱል ደፋር አሁን የሚተዳደረው ሰርከስ በማሳየት ሲሆን ስኬታማ ለመሆን የሄደበት መንገድ ግን ረጅምና አድካሚ መሆኑን ይገልጻል።
ዲሲፕሊን ወሳኙ ነው። ያው ሃይ ፐርፎርማር ብትሆን ያው ያለ ዲሲፕሊን ዋጋ ሊኖረው አይችልም። አንደኛ የሚያስፈልገን ነገር ዲሲፕሊን ነው። ሁለተኛ ሃርድ ወርክ የሚያስፈልገናል። ያው ኖርማሊ ባንኪን ትሬዲንግ ስናደርግ ወደ ኖርማል ፐርፌክት ሆኖ እንድንሰራው በትንሹ ከ3 አመት በላይ ይፈልጋል ትሬዲንግ ማለት ነው።
ድሬዳዋ ሰርከስ ቻይና እና ሩሲያን ጨምሮ በታላላቅ ፌስቲቫሎች ላይ ተካፍሎ ሽልማት አግኝቷል። እንደ አውሮፓውያን አቆጣጠር በ2019 እርስ በርስ በመቀጣጠል ባሳዩት ትዕይንት አብዱራሂምና አበበ በሞንቴ ካርሎ ዓለም አቀፍ ፌስቲቫል ላይ የሚደረገውን ታዋቂውን የአዲሱ ትውልድ ውድድር ጨምሮ 7 ሽልማቶችን አግኝተዋል። ከአራት ዓመት በፊት ደግሞ በተመሳሳይ ዘርፍ ረመዳንና ቢኒያም በፓሪስ በተካሄደው 36ኛው የሰርከስ ፌስቲቫል ላይ ተካፍለው የነሐስ ሜዳሊያ አግኝተው ነበር። ዓለም አቀፍ ጉዞዎች የድሬዳዋ ሰርከስ ብቸኛው የገቢ ምንጭ ናቸው። ነገር ግን ያገኙት ስኬት በቂ ገቢ እንዳላመጣላቸው እንዳለ ይገልጻል።
ማቴሪያል ላይ ነው ከፍተኛ ችግር ያለበት። ማቴሪያል ብናገኝ ኑሮ የበለጠ እንተናል። አሁን ማቴሪያሉን የምታገኘው ከውጭ ነው። ኮስቱ ትንሽ ከፍ ይላል። ያንን ለመግዛት ደግሞ አቅም የለም።
የድሬዳዋ ሰርከስ መስራች አብዛኛውን ድጋፍ የሚያገኘው በውጭ የሚኖሩ ሰዎች ከሚያደርጉለት ልገሳ ሲሆን ተጨማሪ ድጋፍ እንዲደረግለት ጥሪ ያቀርባል። በጃንስ ፍራንስ ፕሬስ ለተጠናቀረው ዘገባ ሲዮን ግርማ፣ ዋሽንግተን ዲሲ።
ወደ መጨረሻው ዘገባችን ስናልፍ በናይጄሪያ እንደ ኦቨር አይነት የታክሲ ግልጋሎት የሚሰጡ 200 የኤሌክትሪክ መኪናዎች አንድ የግል ድርጅት አሰማርቷል። ኩባንያው እንደሚለው ተነሳሽነቱ አካባቢን ጠብቆ ለማቆየት የተወሰደ አንድ እርምጃ ነው። ጊብሰን ሜካ ከአቡጃ የላከውን ዘገባ እንግዶ ወልድ ያቀርበዋል።
የአየር ንብረት ለውጥ በሉላዊቷ ዓለም ላይ ቀውስ እየፈጠረ ባለበት በዚህ ወቅት አካባቢን ጠብቆ ለማቆየት ዘላቂነት ያላቸው መፍትሄዎች ከምንጊዜውም ይበልጥ አስፈላጊ ሆነዋል። በናይጄሪያ እንደ ኡበር አይነት የታክሲ አገልግሎት የሚሰጡ 200 የኤሌክትሪክ መኪናዎችን አንድ የግል ድርጅት አስተማርቷል። ኩባንያው እንደሚለው ተነሳሽነቱ አካባቢን ጠብቆ ለማቆየት የተወሰደ አንድ እርምጃ ነው። ቺዲ ኤካ ኢንቫይብል ትራንስፖርት ተብሎ የተሰየመው የዚህ ኩባንያ የአቡጃ ቅርንጫፍ ኃላፊ ናቸው። ኩባንያቸው በአቡጃ እና በሌሎችም ከተሞች የኤሌክትሪክ መኪኖቹን አሰማርተዋል።
የካርቦንም ሆነ ሌሎች ጋዞችን ወደ አየር የማይለቁ የኤሌክትሪክ መኪናዎችን በማስተዋወቃችን አየርን የሚበክሉ ነገሮች በመቀነስ ረገድ ያለብንን ማህበራዊ ኃላፊነት መወጣታችንን እያረጋገጥን ነው።
የኤሌክትሪክ መኪኖቹን በተመለከተ አንድ ጊዜ ከተሞሉ ወይም ቻርጅ ከተደረጉ በኋላ ምን ያህል ርቀት ይሄዳሉ የሚለው ዋና ጥያቄ የነበረ ሲሆን መኪናዎቹን ለአገልግሎት በማሰማራት ላይ የሚሰሩት ቤን ኢዲካ መኪኖቹ አንዴ ከተሞሉ 400 ኪሎ ሜትር ስለሚጓዙ በቂ ነው ባይ ናቸው። ናይጄሪያውያን በቅርቡ ቴክኖሎጂውን በብዛት እንደሚጠቀሙም ተስፋ አላቸው።
In the next couple of years, let's say 5 years from now, 10, I could be way shorter than that. I believe that.
በሚቀጥሉት 5 ዓመታት ወይም ከዚያ ባጠረ ጊዜ ሊሆን ይችላል። በርካታ ቁጥር ያላቸው ናይጄሪያውያን የኤሌክትሪክ መኪና ለመያዝ ፍላጎት ያሳያሉ ብያምናለሁ። ይህን የምልበት ምክንያት አሁን ያለው ትውልድ ከቴክኖሎጂ ጋር ያለውን ትስስርና የኑሮ ዘይቤውን በተለየ መንገድ ለመቀየር ፍላጎት ስላለው ነው።
ቻርጅ ከማድረጊያ ጣቢያዎችም ሆነ ለኤሌክትሪክ መኪኖች አስፈላጊ ከሆኑ ሌሎች መሰረተ ልማቶች ጋር በተገናኘ ያሉትን ችግሮች ናይጄሪያ እየቀረፈች ሲሆን የመኪኖቹ ተቀባይነት ማግኘትም እየጨመረ ነው። ይህም የኤሌክትሪክ መኪኖቹ አካባቢን የማይበክሉ በመሆናቸው እንደሆነ የሚናገሩት የአካባቢ ጥበቃና የመስኩ ባለሙያ ጆሴፍ ኢብራሂም እና ዳንኤል ማንቲም የኤሌክትሪክ መኪኖቹ በሕዝቡ ዘንድ ተቀባይነት እንዲያገኙ መንግስትም በንቁ መሳተፍ እንዳለበት ያሳስባሉ።
We are polluting less and we are creating green jobs and we are also
አሁን ከባቢ አየሩን ብዙ አንበክልም። አካባቢን የማይጎዱ የሥራ መስኮችን እየፈጠርን ነው። ለልማት በመናደርገው ጥረት አካባቢው እንዳይጎዳ እንተጋለን። መንግስት ተጨማሪ አስተዋጽኦ እንዲያደርግና ኢኮኖሚውን የሚዘውረውን የግሉን ዘርፍም ድጋፍ እንዲያደርግ እንሻለን።
Government policies will go a long way to
የኤሌክትሪክ መኪናን ለመግዛት ለሚሹ በማምረት ላይ ለሚስተማሩ ወይም ከውጭ ለሚያስገቡ አካላት የመንግስት ማበረታቻ እጅግ አስፈላጊ ነው።
የፓሪሱ ስምምነት ፈራሚ የሆነችው ናይጄሪያ በእንደ አውሮፓውያን አቆጣጠር 2060 የብክለት መጠንን ወደ ዜሮ ለመቀነስ ግብ አስቀምጣለች። በ2021 ያጸደቀችው የኃይል ሽግግር ቅድም ንጹህ ኃይልን ለመጠቀም ዝግጁነት እንዳለ አመላካች ነው። ናይጄሪያ የኤሌክትሪክ መጓጓዣን ለማስፋፋት ያላትን ህልም እውን ለማድረግም በፈጠራ የታገዙ መፍትሄዎችና ፖሊሲዎችም አስፈላጊ እንደሆኑ ተጠቁመዋል።
የዛሬው ጋቢና ቪኦኤ በዚሁ አበቃ። አስማማየ ነው በመስተንግዶ፣ ኤልያስ አስማረ ደግሞ በስቱዲዮ ቅንብር አብረናችሁ አመሸን። እናንተም አብራችሁ ስላመሻችሁ እናመሰግናለን። መልካም ምሽት ይሁንላችሁ።